የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 6 2011 ዓ.ም ተመረተ ምሽት ዝግጅት ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በምዕራብ ኦሮሚያ መንግስት የአየር ጥቃት ፈጽሟል መባሉ ከእውነት የራቀ ነው ሲል የክልሉ መንግስት አስታወቀ። ዘገባ ይኖረናል። በደቡብ ክልል በከፋ ዞን የከምባታ ተወላጆች ግድያ እየተፈጸመባቸው እንደሆነ ገለጹ።
እስካሁን ድረስ መንግስትን አቤት እያልን ነው። እስካሁን የተደረገልን ነገር ሁለት ጊዜ ቀለብ ተሰጥቷል። ይኸው አምስተኛው ነው። ከመስከረም ጀምሮ ሁለት ጊዜ ነው ቀለብ የተሰጠን። እስካሁን የተደረገልን ያው ነው።
ዝርዝር ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁኝ። ኬንያ ዋና ከተማ ናይሮቢ ውስጥ እየደረሰ የተኩስ ርምታና ፍንዳታ የከተማዋን አንድ ዘመናዊ ሆቴል ማውደሙ ተገለጸ። በምስክሮች እምነት መሰረት ድርጊቱ የሽብርተኞች ጥቃት ነው ተብሏል። ዛሬ በሆቴሉ ላይ በተካሄደው ጥቃት በሰው ሕይወት ላይ የደረሰ ጉዳት ስለመኖሩ የተረጋገጠ ነገር የለም። የአሜሪካ ድምጽ ሶማሌኛ አገልግሎት እንዳስታወቀው ከሆነ ዋና መቀመጫውን ሶማሊያ ውስጥ ያደረገው አሸባሪ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። አሶሺየትድ ፕሬስ የዜና አውታር በፎቶግራፍ እንዳስቀመጠው ደግሞ ሆቴል ውስጥ የነበሩ መኪኖች ሲቃጠሉ የሆቴሉ እንግዶችም እየታጀቡ ሲወጡ ታይቷል። በአሁኑ ሰዓት በአካባቢው በፖሊስ ጥበቃ ስር ይገኛል ተብሏል። ዚምባብዌ ውስጥ በነዳጅ ዋጋ መናር የተቆጡ ዜጎች ያካሄዱት ተቃውሞ የዋና ከተማዋን እንቅስቃሴ ቀጥ አድርጎት መዋሉ ተገለጸ። የሐራሬ ከተማን ያጥለቀለቀው ተቃውሞ ለበርካታ የንግድ ተቋማት፣ ትምህርት ቤቶችና መስሪያ ቤቶች መዘጋት ምክንያት መሆኑም ታውቋል። መነሻውም የፕሬዚዳንት ኤመርሰን ምንጋዋን በነዳጅ ዋጋ ላይ ያሳለፉት ያልተጠበቀ ነገር ግን ከፍተኛ የሆነ ጭማሪ ሲሆን በዚህ ምክንያት የዚምባብዌ ንግድ የሰራተኛው ማህበር የሶስት ቀን የስራ ማቆም አድማ እንዲጠራ አስገድዳል ተብሏል። ከስራ ማቆም አድማው ጋር በተያያዘ ከፖሊሶች ጋር ግጭት ተፈጥሮ ቢያንስ 200 ሰዎች መታሰራቸውም ታውቋል። ይህ በእንዲህ እንዳለም የባለስልጣን የኢንተርኔት አገልግሎት እንዳይሰራ አድርጓል በማለት የሐራሬ ነዋሪዎች ቅሬታ እያሰሙ ነው። የጀርመንና የአፍጋኒስታን ጥምር ዜግነት ያለው ግለሰብ ጀርመን ውስጥ ለኢራን ይሰልል ነበር ተብሎ መታሰሩ ተገለጸ። ግለሰቡ በጀርመን የጦር ኃይል ውስጥ ይሰራ እንደነበርም የጀርመን የፌዴራል አቃቤ ሕግ አስታውቋል። የ50 ዓመቱ ተጠርጣሪ አብዱል ሐሚድ ዛሬ ማክሰኞ ፍርድ ቤት እንደሚቀርብም ታውቋል። አቃቤ ሕግ በሰጡት ቃል ተጠርጣሪው በጀርመኑ የጦር ኃይል ውስጥ በቋንቋ ገምጋቢነትና በባህል ጥናት ውስጥ ሲሰራ ጠቃሚ መረጃዎችን እያሾለከ ለኢራን ያቀብል እንደነበረ ተናግረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በትላንትናው ምሽት በምዕራብ ኦሮሚያ የኦነግ ታጣቂዎችን እንፈልጋለን በሚል የአየር ጥቃት መፈጸሙን የተለያዩ ነዋሪዎች መናገራቸውን መዘገባችን ይታወሳል። በሌላ በኩል ዛሬ የኦሮሚያ ክልል መንግስት እንዳስታወቀው በምዕራብ ኦሮሚያ በሚገኙ ዞኖች ውስጥ መንግስት የአየር ጥቃት ፈጽሟል በሚል የሚናፈሰው ወሬ ከእውነት የራቀ ነው ሲል አስታውቋል። የክልሉ መንግስት የኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ መንግስት የህግ የበላይነትን ለማስከበር እያደረገ ባለው እንቅስቃሴ ላይ የሐሰት መረጃዎችን በማሰራጨት ህዝቡን ለማደናገር ሙከራዎች እየተደረጉ ነው ብሏል። የመንግስት ጦር በሰላማዊ ዜጎች ላይ እርምጃ እየወሰደ ነው የሚለውና የአየር ጥቃት በመፈጸም ሰላማዊ ዜጎች ላይ ጉዳት እያደረሰ ነው በሚል የተሰራጨው መረጃ ከእውነት የራቀ መሆኑን ተናግሯል። በዚህም ዙሪያ ያለው ሀቅ መንግስት የህግ የበላይነትን ለማስከበር ስራውን በጥናት ላይ በመመስረትና ጥንቃቄ በተሞላበት መልኩ እያከናወነ እንደሆነም ተናግሯል። ይህንኑ በተመለከተ ማምሻውን ለኦሮሚያ ክልል ለአቶ ታዬ ደንዳ ስልክ ደውዬ አነጋግሬያቸው ነበር። ስብሰባ ላይ እንደሆኑ በጉዳዩ ላይ ሰፋ ያለ ማብራሪያ ለመስጠት ተጨማሪ ቀጠሮ እንደሚፈልጉ ገልጸዋል። በምዕራብ ኦሮሚያ የኦሮሞ ዴሞክራቲክ ፓርቲ ኦዴፓ ማዕከላዊ ጽህፈት ቤት የህዝብ አስተያየትና የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ የአየር አሰሳ እንጂ ጥቃት አልተፈጸመም ብለዋል።
ባለኝ መረጃ የአየር ጥቃት ሳይሆን አሰሳ ነው የተደረገው። በዛ አካባቢ የጸጥታ ችግር መኖሩ ይታወቃል። ያንን አሰሳ ነው የተደረገው።
በሌላ በኩል የጉጂ ዞን የኦነግ ጦር አዛዥ ኤልያስ ጋምቤላ ጎሎ የጉጂ አባገዳዎች ያቀረቡለትን የሰላም ጥሪ በትላንትናው ዕለት ተቀብሎ ወደ ተዘጋጀላቸው ማረፊያዎች በመግባት ላይ እንደሚገኙ የሀገር ውስጥ መገናኛ ብዙሃን ዘግበዋል። በተጨማሪም በምዕራብ ኦሮሚያ 3 ዞኖች በሚገኙ 18 የመንግስትና የግል ባንኮች ላይ ዝርፊያ መፈጸሙን የክልሉ መንግስት አስታውቋል። አድማጮች፣ በዚህ ዜና ዙሪያ ከምሽቱ 3 ሰዓት በሚኖረው ጊዜ ይዘን እንመለሳለን።
አቶ ዴቢሳ አዳሮ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ጠምባሮ ዞን ከመጡ ዜጎች ውስጥ አንዱ ሲሆኑ ጥቃቱ ከ2004 ዓመት ምርት ጀምሮ እንደከፋባቸው ተናግሯል። ከዛሬ ነገ ለውጥ መጣል ብለን ብናስብም ጥቃቱና
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። በደቡብ ክልል በከፋ ዞን የከምባታ ተወላጆች ግድያ እየተፈጸመባቸው እንደሆነ ገለጹ። ዮናታን ዘብዲዮስ ዝርዝሩን አድርሶናል።
አቶ ዴቢሳ አዳሮ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ጠምባሮ ዞን ከመጡ ዜጎች ውስጥ አንዱ ሲሆኑ ጥቃቱ ከ2004 ዓመት ምርት ጀምሮ እንደከፋባቸው ተናግሯል። ከዛሬ ነገ ለውጥ መጣል ብለን ብናስብም ጥቃቱና ግድያው የባሰብን ስለመጣ ያፈረነውን ጥሪት ሜዳ ላይ በትነን ተሰደናል ብሏል።
ሜኒት በሚባሉ ማን እንደሚያነሳሳቸው በየት እንዴት እንደሚሆኑ ባልታወቀ ሁኔታ ነፍስ እያጠፉ ነበር። ከዛም 2009ና 2010 የተደራጁ ዘራፊዎች እንደፈለጉ ነፍስ እያረዱ ማረድ ብቻ አይደለም እየቀጠቀጡ እጅና እግር እየቆረጡ ደም በጃርካን እየቀጡ ብዙ በደል ሲያደርሱብን ያለውን ንብረቶቻችንን ጥልን አካባቢውን ሊያከርበት መከናል።
አቶ ዴቢሳ በጥቃቱ ከተፈናቀሉት መካከል ህጻናትን ጨምሮ በተለያዩ ጊዜያት የቤተሰብ አባላት አሰቃቂ ግድያና ወንጀል ተፈጽሞባቸዋል ነው ያሉት። በየስፍራው ተበትነን ችግር ላይ ወድቀናል ብለውም አሁንም እዛው በቀሩ ወገኖቻቸው ላይ ግድያና አሰቃቂ ጥቃት መቀጠሉን ተናግሯል።
በቅርቡ የሞተው ከ13-15 አካባቢ ነው። ብዙዎች አሁን አካለ ጎደሎ ሆኖ ሆስፒታል ያለው አሉ፣ በክራንች የሚሄዱ አሉ። አሁን በቅርቡ እንትን ካሉ ሰዎች ምናልባት የሞቱ አይሞቱ መረጃ የለኝም፣ ጅማ የስራን ሆስፒታል እየታከሙ አሉ፣ በስትሬቸር ሄዱ አሉ። እዛ ሁኔታውን እንይዘው ምንጨብጠው ለንም ሁለት ሰው እንዳለ ይዞ ሄዶ የት ገሎ ይጣሉ ምናሉ አይታወቅም። ሌሎች አስከሬን በመንገድ ተገኝቶ ይመጣም አለ እና ዞኑ ተከታትሎ አስመጣቸው እስከ ሆሳና ተከታትሎ
መንግስት ችላ እንዳላቸውና የተሰጣቸው ድጋፍ በቂ አለመሆኑም ተናግሯል።
እስካሁን ድረስ መንግስትን አቤት እያልን ነው። እስካሁን የተደረገልን ነገር 2 ጊዜ ቀለብ ተሰጥቷል። ይኸው አምስተኛ ወር ነው። ከመስከረም ጀምሮ 2 ጊዜ ነው ቀለብ የተሰጠን። እስካሁን የተደረገልን ያው ነው።
ቀደም ብሎ ከተፈናቀሉ አሳደሮች ይልቅ አሁን ተፈናቅለው የሚመጡ ዜጎች ቁጥር በእጥፍ እንደሚበልጥ ተናገሩት ደግሞ አቶ ሰለሞን መንካቶ ናቸው። ከ12,000 በላይ አባወራዎች መፈናቀላቸውን ተናግረው አሁንም በርካታ ህዝብ እየተፈናቀለ መሆኑን ገልጸዋል።
እዚህ ከቤተሰብ ጋር ከ13,000 በላይ ነው። አዎ፣ ከ12,000 አባወራ በላይ አሁንም ቢሆን መንገድ ላይ የቀራ ወልቂጤ የት ተንከራቶ እየተቸገረ እየመጣ ያለ ዞን ገብቶ እየተመዘገበ ያለ ሰው ማአት ሰው ነው። መንገድ ዳር
የተደራጀ የታጠቀ ኃይል ጥቃት እንደሚያደርስባቸው ነው የተናገሩትም።
እዛ ዙሪያ ያሉ አርብቶ አደር የሚባሉ እንግዲህ አድራሻ የሌላቸው ጫካ ለጫካ የሚዞሩ ትጥቅ ያላቸው እኛ እንግዲህ ምንም ትጥቅ የሌለን ህዝብ ነን። መንግስት እንግዲህ መሬት ሰጥቶን ሰርተን ለመላወስ ነው መንግስት በመጣው ፕሮግራም እንግዲህ ሰፈራ ይሄድ ነው።
በቅርቡም ተገድለው የተገኙ ሰዎች አስክሬን ከከፋ ዞን ወደ ከምባታ ጠምባሮ ዞን መጥቶ መቅበራቸውን ተናግሯል።
ዛምባባ ከሚባል ቀበሌ ነው የሰው የሞተው። እንግዲህ እስካሁን ሬሳውን ያልተገኘበት ሁኔታ ነው ያለው። እስከ ዞን ድረስ ደግሞ 9 ሬሳ ተጭኖ መጥተዋል። እንገቻ ወደሚባል ወረዳም ያው 3 ሬሳ ገብተዋል። 12 ሬሳ እስከዚህ ድረስ ተጭኖ ነው የመጣው። እንግዲህ ቤት እዛ አካባቢ ያሉ ሰዎች እርዳታ አድርገው ሬሳው ተጭኖ የመጣበት ሁኔታ ሁሉ ነበር።
የተፈናቀሉ ዜጎች በግብርና ሰፈራ ፕሮግራም ከ15 ዓመታት በፊት ከከምባታ ጠምባሮ ዞን ወደ ከፋ ዞን ደቻ ወረዳ የደቡብ ክልል መንግስት እንዳሰፈራቸውም አርሶ አደሮች ገልጸዋል። የከምባታ ጠምባሮ ዞን አስተዳዳሪ ዶክተር ታክለ ነጫ ከከፋ ዞን ደቻ ወረዳ ተፈናቅለው ወደ ከምባታ ጠምባሮ ዞን የመጡና የተመዘገቡ አርሶ አደሮች ቁጥር 20,140 ነው ብሏል።
2005 ጀምሮ በዛ በሚኖርበት አካባቢ ጥቃት የደረሰባቸው በየጊዜው ሰው ይሞትባቸው እንደነበረ ይገልጻሉ። ይህንኑ ደግሞ ለሚመለከተው አካል እንዳሳወቁና ምንም ምላሽ እንዳልተሰጣቸው አመልክተዋል። በተለይ ደግሞ ባለፈው መስከረም ወር ላይ በርካታ ሰዎች ስለሞቱባቸው በዚህ ደንግጠው ከዛ አካባቢ ተፈናቅለው መጥተዋል። አሁን ደግሞ በቅርቡ ከ15 ቀን በፊት በርካታ ሰዎች በተለይ በአካል እጅ አይቻለሁ። ከዛም 9 ሬሳ ተጭኖ መጥቶ ተቀብዬ እዚህ አስቀብረናል።
ይሁን እንጂ አሁንም ጥቃቱ የደረሰ ስለሆነም በየቀኑ አርሶ አደሮች ይፈናቀላሉ። አሁን የተፈናቀሉ ያሉ ዜጎች ቁጥር እስከ 30,000 ይደርሳል ተብሎ ይገመታል ነው ያሉትም። በወረዳው በተፈጸመው ጥቃት እስካሁን ከ30 በላይ ሰዎች መሞታቸውንም ዶክተር ታከለ ተናግሯል።
ቀደም ሲል ተመዝግቦ ያለው 20,156 ነው፣ በመጀመሪያ ዙር ጥቃት ማለት ነው፣ መስከረም ጥቃትን መሰረት ያደረገ። አሁን ግን ሁለተኛ ዙር ጥቃቱ በጣም የከፋ ስለነበረ በጣም 3 መኪና በታች የገባበት ጊዜ በቀን ስለዚህ 5-6 የገባበት ጊዜ አለ። አሁን ቁጥሩም በውል በእጅ ያለ እንግዲህ ከመጀመሪያው ከገባው 20,000 ይበልጣል የሚል ነገር ነው ያለኝ በእኔ ድምገማ።
የዞኑ መንግስት የተፈናቃይ ዜጎችን ስቃይ ለመቀነስ ጥረት ያደረገ መሆኑን ጠቁሟል።
የእኛን ተወላጆች ለማንቀሳቀስ ሞክረናል። በዞን ደረጃም የተወሰነ 1-2 ሚሊዮን የባጀት ችግርም ስላለ 1-2 ሚሊዮን ያዝኗል። ደቡብ አፍሪካም 1-3 ሚሊዮን ድጋፍ ሰጥተውናል የዞኑ ተወላጆች። ሌሎች አካባቢም እየተንቀሳቀስን ነው። እንግዲህ በእኛ በኩል ቁጭ ብለን እያየን አይደለም፣ መንግስትንም እየቀሰቀስን ነው። በተለይ ክልሉ መንግስት አፋጣኝ ምላሽ እንዲሰጥ አቤቱታችን አቅርበናል። መንግስትም ቃል ገብቶልናል ምላሽ እንደሚሰጥ።
በሌላ በኩል የከፋ ዞን አስተዳዳሪ አቶ ማስረሻ በላቸው በበኩላቸው የተፈናቀሉ ዜጎች ቁጥር ከ4200 አይዘልም ይላሉ።
ወደ 4200 አካባቢ ነው። ይህ ምናልባት ሊለያይ ይችላል። በእኛ በኩል ያለው ይሄን ነው የሚያሳየው።
ግን ተፈናቅለው ወደዚህ የመጡት እስካሁን የተመዘገቡት ወደ 21,000 ይጠጋሉ የተባለው
እሱ እንግዲህ በእኛ በኩል እውቅና ያለውን ምክንያቱም በሰፈራ የመጡ ሰዎች ምን ያክል ሰው እንደመጣ በየትኛው ዓመተ ምህረት ምን ያክል ሰው እንደገባ ይታወቃል።
ያኔ በግብርና ስራ ምክንያት በዛ ፕሮግራም የመጡ አባወራዎች 4200 ነበሩ ማለት ነው?
አይደለም፣ ከዛ በላይ ናቸው።
ጥቃት አድራሾችን በህግ ጥላ ስር ለማዋል ጥረት እየተደረገ ነው ብለዋል።
ይሄ ችግር ከአቅማችን በላይ በመሆኑ ከክልሉ መንግስት ጋር በመነጋገር የጸጥታ አካል በአሁኑ ሰዓት በጋራ በቦታው እየጠበቁ ያሉበት ሁኔታ አለ። ልዩ ኃይል ፖሊስ አለ፣ በመከላከያ ሰራዊት እንዲሁም የተወሰኑ አካላት አሉ፣ መደበኛ ፖሊስ ሰራዊት አለ፣ የአካባቢ ሚሊሻ አለ። ከእነሱ ጋር ሆነን አደጋውን ለመቀነስ ጥረት እየተደረገ ያለበት ሁኔታ ነው ያለውና ወንጀለኞችን በሚመለከት ከዚህ በፊት ዘርፎና ሰው ገሎ የሚሄዱትን ተከታትለን ተዘቡበት ገብተን ለህግ እናቀርባለን።
ተፈናቅለው በየመንገዱ ና በየቤተ ክርስቲያኑ ከተጠለሉት በተጨማሪ በዴቻ ወረዳ በሶስት ቦታ 550 አባወራዎች ሰብአዊ ድጋፍና መሰረታዊ አገልግሎት በማያገኙበት ባልተመቻቸ ሁኔታ ውስጥ ተጠልለው ይገኛሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
ዮናታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በጅጅጋ፣ በደጋሀቡር፣ በጎዴ፣ በቀብሪ ዳህር፣ በዋርዴር እና በሌሎችም ትንንሽ የሶማሌ ክልል ከተሞች ሐምሌ 28 2010 ዓ.ም ጀምሮ ባሉት ቀናት በርካቶች የግድያ፣ ድብደባ፣ አስገድዶ መድፈር፣ ዘረፋና ጥቃት እንደተፈጸመባቸው ይናገራሉ። እነኚህ ተጎጂዎች አሁን በምን ሁኔታ ላይ እንደሚገኙ፣ ክልሉና ሌሎች ኢትዮጵያውያን ደግሞ ምን እያደረጉላቸው እንደሆነ ዘጋቢያችን አዲስ ቸኮል ጠይቆ በተከታዩ ዘገባ ይዞታል።
የውጭ ባንክ ቤት ነበረ የቤት መኖሪያ ቤት የምጠቀመው አሁን በቁጥር ነው። አሁን ሶ ሲመጣው አልሰበር አላቸው። እሰነ ነፍሱን የተሸክሞት ሄዱት 80,000 ብር። እንደገና ደግሞ ያው ቤቱን አከፋከፉት፣ ቤቱን አቃጠሉት። ንብረቱን የሚያወዝ የተወሰደ ወሰዱት፣ የተረፋቸውን አቃጠሉት እና ባለቤቴም ያው አቃጠሉብኝ። የሞት ሞቴን ነው በቃ። ይሄን ውስጥ ልብሴን ነው በቃ ውስጥ ልብሴ የተሸፋፍኝ ወጣሁ። በቃ ምንም ነገር እያሉ የወጣሁ ነገር የለም ባዶ እጄን ነው።
ወይዘሮ ብርቱካን ተኮላ ይባላሉ። ትውልዳቸው አርሲ፣ እድገታቸውና ኑሯቸው ግን ጅጅጋ ከተማ ነበር። ሐምሌ 28 ቀን 2010 ዓ.ም በጅጅጋ ከተማ የአብዲ መሐመድ ዑመር ወይም በተለምዶ አብዲ ኢሌ ክልሉ አስተዳደር ስልጣኑ እንዲለቅ የክልሉ ፖለቲከኞች መጠየቃቸውን ተከትሎ በክልሉ የተለያዩ ከተሞች ላይ የግድያ፣ ድብደባ፣ አስገድዶ መድፈር፣ ዘረፋና ንብረት ውድመት ጉዳት ከደረሰባቸው ነዋሪዎች አንዷ ናቸው። ወይዘሮዋ አሁን ልጃቸውን ይዘው ሸሽተው ድሬዳዋ የመጡ ሲሆን የፔርሙዝ ቡና በየመንገዱ በማዞር የዕለት ኩርሳቸውን ይሸፍናሉ። የ9 ዓመት ልጃቸውንም ያስተምራሉ። ያጠቃት ከደረሰ 5 ወር አልፎታል። በክልሉ የነበረው አለመረጋጋት አሁን መልክ ይዟል። ቀደም ባሉት አመታት በተለያዩ ሚዲያዎች በዲሞክራሲ አቀንቃኝነታቸው የሚታወቁት አቶ ሙስጠፌ ዑመር የክልሉ ምክትል ርዕሰ መስተዳድርነት ስልጣን ይዘው ክልሉን ማስተዳደር ከጀመሩም እንዲሁ 5 ወር ሆነ። በዚህ ጊዜ ውስጥ ተጎጂዎችን ከማቋቋም አንጻር ምን ተደርጓል የሚለውን ጠይቀን ነበር። መኪናና ትላልቅ ንብረት የተወሰደባቸው በከፊልም ሆነ በሙሉ የተመለሰላቸው በርካቶች እንደሆኑ ይነገራል። ሆኖም ቤት ንብረታቸው ወይም የንግድ ተቋሞቻቸው የወደሙባቸው እንዲሁም የቤት ዕቃ የተዘረፈባቸው ብዙዎቹ ምንም እንዳልተመለሰላቸው በአጠቃላይ እንዲቋቋሙ በማድረግ ረገድ በቂ ድጋፍ እንዳልተደረገላቸው ይናገራሉ።
ግለሰቦች እና እንዲሁም ማህበራት ናቸው መሰለኝ በተለያዩ አጋጣሚዎች የቤተክርስቲያን ውስጥ ተቀልለው ለነበሩ ሰዎች እንዲሁም ደግሞ በየቤታቸው ያሉት ይህን ሰዎች አግኝተው አድሬስ ለማድረግ እና ሂውማኒቴሪያን የሆነውን ኒድ ለማሟላት ጥረት አድርገዋል። ምንም አይነት የመልሶ ማቋቋም እርዳታ እየተደረገ አልነበረ።
በዚህ ረገድ የአካባቢ ተወላጆች በጊዜያዊነት ያቋቋሙት ኮሚቴ ብዙ ነገር እንዳደረገ ነው የሚነገረው። የኮሚቴው አስተባባሪ የሆኑት ዶክተር አህመድ ይናገራሉ።
በጣም ለተጎዱት ሁሉንም ማድረስ አልቻልንም፣ ለሁሉም መርዳት አልቻልንም። ተረጂዎቹ ብዙ ናቸው። ግን በጣም የተጎዱትን ምንም የዕለት ጉርሻ የሌላቸውን ጧሪ የሚያጡ ንብረታቸውን የሚያጡ ለይተን ጅጅጋ ላይ ወደ 137 እርዳታ የሚያስፈልጋቸውን ለሁለት ዙር እርዳታ ሰጠናቸው። በዛቡር ላይም እንደዚሁ 65 ተረጂዎችን ለይተን እነሱንም ሁለት ዙር እርዳታ ሰጠን። በዛም አጋጣሚ በወቅቱ ዩኒቨርሲቲ ተማሪዎች የሚሄዱበት ወቅት ስለነበረ ዩኒቨርሲቲ ትምህርት የሚያቋርጡ የአካባቢ ተወላጆች ነበሩና ምክንያቱም ትራንስፖርት በማጣታቸው እነዛን ልጆች ወደሚሄዱበት ዩኒቨርሲቲ የትራንስፖርት ወጪያቸውን ሸፍነን እንደየርቀቱ ወጪያቸውን የሚችል አይነት እርዳታ አድርገንላቸው ትምህርታቸው እንዳይቋረጥና እንዲቀጥሉ አድርገናል። ተጨማሪም ያው የሐኪሞችም በዚህ ማህበራችን ውስጥ ስላሉ የተጎዱትንም ሕክምና አዲስ አበባ ላይ ድረስ መጥተው እንዲታከሙም ጅጅጋ ላይ ሕክምናም እንዲደረግላቸው የሚያስፈልጋቸውን ድጋፍ ሁሉ እያደረግንላቸው ነው ያለ ነው።
ከችግሩ ስፋት አንጻር የተደረገው ድጋፍ በቂ እንዳልሆነ የሚናገሩት ዶክተር አህመድ ወደፊት ከክልሉ መንግስት ጋር በመተባበር በቀጣይ አድማሳቸውን ለማስፋት ጥረት እንደሚያደርጉ ተናግረዋል።
አዎ፣ እነዚህ ሰዎች ድጋፍ ያስፈልጋቸዋል። ያንን ድጋፍ እንዴት አድርገው ማግኘት ይችላሉ? ምክንያቱም እኛ እንዲሁ በቮለንተሪ የተቋቋምን ሰዎች ነን። የግል ስራችን አለን፣ የመንግስት ሰራተኞች አለን። እንደ ማህበሩም የተቋቋምነው ለአጭር ጊዜ ነው፣ እነዚህ ህብረተሰቦች ከችግራቸው እንዲላቀቁ። ወደፊት ሊሆን የሚችለው ያው የክልሉ ነዋሪዎች እስከሆኑ ድረስ የክልሉ መንግስትም ኃላፊነቱን ወስዶ እነሱን ከችግር እንዲላቀቁና ወደ መኖር የሚችሉበትን ሊረዳቸው የሚችልበትን መንገድ አብረን አመቻችተን ያንን መንገድ ወደፊት የምንቀጥልበት ይመስለናል። እኛ እንደ ኮሚቴ ግን አሁንም እያደረግን ያለ ነው የተወሰኑ ገንዘብ የማሰባሰቢያ ፕሮጀክቶችን ለመስራት እቅድ አለን። በሚቀጥሉት 3 ወራቶች ያንን ገንዘብ እንደገና አሰባስበን ካገኘን ተጨማሪ ገንዘብ ብናገኝ ደግሞ ለእነሱም ለመርዳት ይህንንም እንግዲህ የኔን መግለጫ እየሰሙ ያሉ ወገኖቻችንም ፈቃደኛ ከሆኑ የባንክ አካውንትም አለን። ያንን የባንክ አካውንታችንም በየባንክም አለ፣ በፌስቡካችን ላይም አለ። እሱን አይተው እርዳታ ቢያደርጉላቸው ወገኖቻችንን እንረዳለን የሚል እንድምታ አለኝ።
በዚህ ሂደት የክልሉ መንግስት ምን እያደረገ ነው ስንል በበጎ አድራጎትና አጋሮች ትብብር የፕሬዚዳንቱ አማካሪ የሆኑትን ዶክተር ታጁዲን አህመድን ጠይቀናቸው ነበር። ክልሉ ከችግሩ ስፋት አንጻር መልሶ የማቋቋም ስራዎች እንዳልጀመረ እና እስከዚያው ግን ተጎጂዎችን በልዩ ልዩ መንገዶች እየደገፈ መሆኑን ይናገራሉ።
ቢያንስ 10 ሚሊዮን ብር የሚሆን ተሰጥቷል። በተለያየ ሁኔታ ለተለያየ ህዝቦች ማለት ነው። ለምሳሌ አንድ ጊዜ 4 ሚሊዮን እንደወጣ ቃለው። ከዛ በኋላም ምን ሆነ መሰለ፣ አንድ ጊዜ እርዳታ መሰጠት ሲጀምር ሌሎቹም በየቤቷቸው የተደበቁ ነበሩ። እነሱም ደግሞ ይመጣሉ እና ትንሽ ለመለየት አስቸግሮን ነበር። ግን በተለያየ ጊዜ 2-3 ጊዜ እየተከፈለ ክፍያ አለ እንደገና እየተወሰነበት ማለት ነው። አሁን ቤተክርስቲያን ላይ ብቻ የነበሩትን ስንረዳ አይ እኛም እኮ ቤተክርስቲያን እየሸሸ ነው ያው የንጽህናም ችግር ስለነበረ እንጂ ቤታችንም አሁንም የለንም እያሉ የሚወጡ አሉ። በእርግጥ እንደገና ቅድም ምልህ ከኮሚቴው ጋር በቅርበት ለመስራት ሞክረናል፣ የተሻለ መጠን ሰዎችን ለመለየት ማለት ነው። ይሄ ነገር እርዳታው የሚገባቸውን ሰዎች ለመለየት እና በየጊዜው የተከፈሉ ክፍያዎች አሉ። እንደውም ባለፈው የመጀመሪያው የተደረገው እርዳታ በእርግጥ እንደውም ወደ 2 ሚሊዮን ብር የሚሆን መስከረም የአዲስ ዓመት ጊዜ ላይ አዲስ ዓመት የሚያከብሩበት ከብቶች ሁሉ ቀርቦላቸዋል። ያው ሁሉ ነገር ይተካል ብለን ሳይሆን አትሊስት ሆፕ እንዲኖራቸው ከሚለው አንጻር ነው። አሁንም ክልሉ ያደረገው እርዳታ በቂ ነው የሚል ሀሳብ የለንም።
ክልሉ በአሁኑ ሰዓት በአጠቃላይ 600,000 በላይ ተፈናቃዮች እንዳሉበትና እነሱም በዘላቂነት የማቋቋም ኃላፊነት የሚጠበቅበት ከመሆኑ አንጻር የማቋቋሙ ስራ በአጭር ጊዜ የሚከናወን አይሆንም ይላሉ ዶክተር ታጆዲን። ያም ሆኖ ከተጎጂዎች የደረሳቸውን የውድመት መጠን ግምት 700 ሚሊዮን ገደማ እንደሆነና ይህንም የማረጋገጥ ስራ እየሰሩ መሆናቸውን ይናገራሉ። የጉዳቱ መጠን ከፍተኛ በመሆኑ ክልሉ ከፌዴራል የአደጋ ስጋት ስራ አመራር ኮሚሽንና ረጂ ድርጅቶች ጋር በመተባበር ሁሉንም የተፈናቀሉ የክልሉን ተጎጂዎች ለማቋቋም ጥረት እያደረገ ነው ይላሉ ዶክተር ታጆዲን። አብዛኞቹ ተጎጂዎች በብሔራቸው ሶማሌ ስላልሆኑ ከሐምሌ 28ቱ ጥቃት ባሻገር አስቀድሞም እንደ ክልሉ ነዋሪ መብታችን ተጠብቆ አይደለም ስንኖር የነበረው ይላሉ። በዚህ ረገድ ክልሉ በቀበሌና ከተማ አስተዳደር ደረጃ የሌላ ብሔር ተወላጆች በአስፈጻሚነት እንዲሳተፉ እየተደረገ መሆኑንና ወደፊትም በስራ እድል ፈጠራ ጭምር ለመደገፍ እንደሚያስቡ ነው የፕሬዝዳንቱ አማካሪ ዶክተር ታጆዲን የሚናገሩት። ችግሩን ለመቅረፍና ወደ ድሮ ለመመለስ ጊዜ እንደሚፈልግ ሁሉም የሚናገሩት ነው። መጀመሪያ የጠቀስናቸው ወይዘሮ ብርቱካን ወደ ጅጅጋ መመለስ አይፈልጉም። ምክንያታቸው ደግሞ ተመሳሳይ ችግር ላለመደገሙ የዋስትና ጦት ነው። በዚህ ረገድ የክልሉ መንግስት ያ ጥፋት እንዳይደገም እየሰራው ነው ይላል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጉሌድ አሊ የክልሉ ጸጥታ ኃይል ብቃትና ህግ አክባሪነት ጥያቄ ውስጥ የሚገባ ከሆነ ተጎጂው በክልሉ ያሉ ሌሎች ብሔረሰቦች ብቻ ሳይሆኑ ክልሉ ራሱ በመሆኑ ትኩረት ተሰጥቶት እየተሰራበት ነው ብለዋል። በአሁኑ ሰዓት የህግ የበላይነትን ከማረጋገጥ አንጻር ከበላይ አመራሮች ጀምሮ ስራዎች እየተሰሩ መሆኑን አቶ አሊ ይናገራሉ። ለፖሊስ አመራሮች 2 ወር የፈጀ ግምገማን ያካተተ ስልጠና የተሰጠ ሲሆን ጥፋት ያለባቸው ላይም እርምጃ እየተወሰደ ነው ብለዋል። አሁን የከተማዋን ጸጥታ የማስከበሩን ስራ እየሰራ ያለውም ልዩ ኃይሉ ሳይሆን የክልሉ ፖሊስ ነው ብለዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሲዳማ ሀገር ሽማግሌዎችና ወጣቶች በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፊኒ ባህላዊ ስርዓት በሐዋሳ ከተማ ሶሬሳ ጉዱማሌ መከሩ። ሲዳማ ከኢትዮጵያ ሕዝቦች ጋር በአንድነትና አቃፊነት የኖረ ሕዝብ መሆኑንም ተናግረው ባህሉን ሳይጥሱ ወጣቶች ትግላቸውን በሰላማዊ መንገድ እንዲያደርጉ ሽማግሌዎች አሳስበዋል። በጉባኤው ላይ የተገኙት የክልሉ ርዕሰ መስተዳደር ወጣቶች በአብረነትና በአንድነት የመኖር እሴትን አጠናክረው እንዲቀጥሉም ጠይቀዋል። ዮናታን ያጠናቀረው ዘገባ ነው።
ከቅርብ ጊዜ ወዲህ ባህላዊ ስርዓቶቻችን መቼታቸውን ስለማይጠብቁና ባህላዊ ይዘታቸውን ስለሚለቁ ተፈጻሚነታቸው እየኮሰመነ መምጣቱን ታዛቢዎች ይገልጻሉ። እንደ ሀገራዊ ባህልና ወግ ባህላዊ ስርዓቶቻችን ከዛፍ ስርና በሶንጎ ስፍራ ከመፈጸም ይልቅ በትልቅ ቅንጡ ሆቴሎችና በመንግስት ቢሮዎች ስለሚከወኑ ሰላም የማውረድና የሸምጋይነት ሚናቸውን መጫወት ይሳናቸዋል። ቅቡልነትና ታማነት የሚያጡና ለፖለቲካ ገባት ይሆናሉ። ትላንት ግን የሲዳማ ወጣቶችና ሽማግሌዎች ያደረጉት ከዚህ የተለየ ነበር። ባህላዊ ስርዓቱም ወደ መንበሩ የተመለሰ ይመስላል። የሲዳማ ሀገር ሽማግሌዎች በሶሬሳ ጉዱማሌ ሰንጎ ስፍራ በዛፍ ስር እርጥብ ሳር ላይ ተቀምጠው ከወጣቶች ጋር በወቅታዊ ጉዳይና በሰላማዊ ትግል ዙሪያ በአፍኔ ባህላዊ ስርዓት መክረዋል። የአፍኔ ስርዓት እንዲካሄድ ለሽማግሌዎች ጥሪ ያቀረቡት የሲዳማ ወጣቶች ወይም እጀቶች ሲሆኑ ሽማግሌዎች የተጠሩበትን ምክንያት በመጠየቅ ውይይቱ ተጀመረም። ሽማግሌዎችም ስለምንፈለጋችሁን ሲሉ አፍኔ አሏቸው።
ኬሬ ኦጎባኪ ኬሬ ኪቷት ኬሬ ካይኒና ማሌሌሉ
ጥሪያችሁን ደርሶን መጥተናል። በባህላዊ መንገድ እንድናወጋ ስለፈቀዳችሁም ተደስተናል። የተፈለግንበትን ምክንያት ንገሩና።
ወጣቶች ሽማግሌዎችን የፈለጉበትን ምክንያት በወኪላቸው በዶክተር ማቴ መንገሻ በኩል ለሽማግሌዎች ባህላዊ ስርዓት ጠብቀው እንዲህ አሏቸው።
ስዳሙ አንፈንተገደ አልቤ ጀማሬ ሻሮሎ ወጌሻ ሻረማ ኬሴው ትብና
የፈለግናችሁ ምክራችሁን ሽተን ነው። ያጠፋነው ነገር ካለም እንድትገስጹን፣ ከአገራዊ ለውጥ ተጠቃሚ መሆን ያልቻልንበትንም በተመለከተ ግንዛቤ ስላላችሁ እንድትነግሩን ነው። ትግላችን ከባህላዊ ሥርዓትና ሐላሌ አፈንግጦ ከሆነም እንድትነግሩን፣ ከሐላሌ የወጣ ከሆነም መሐላ እንድትፈጽሙ፣ ራሳችንን በራሳችን እናስተዳድር ብለን ያቀረብነው ሕገ መንግሥታዊ ጥያቄያችንም የት እንደደረሰ መንግስትን እንድትጠይቁልን ነው የፈለግናችሁ።
እነሱ በቂና ሰፊ ያሉት ውይይት ከተደረገ በኋላ የአገር ሽማግሌዎች ለወጣቶች ምክርና ተግሳጽ ሰጥቷቸዋል። ከውይይቱ በኋላ የአገር ሽማግሌዎችን በመወከል ከጋዜጠኞች ጋር ቆይታ ያደረጉት አቶ አዳሙ አለሙ የስዳማ ህዝብ ከኢትዮጵያ ህዝቦች ጋር በአብሮነትና በፍቅር የኖረ ህዝብ ነው ብለዋል። ወጣቶችም ይህ ሂደት እንዲቀጥልና ሳይታሰብ በአዋሳ ከተማ የተከሰተው አይነት ግጭት እንዳይደገምና እንደቀድሞው በሰላም ለመኖር በመፈለጋቸው ጠርተውን መክረናቸዋል ነው ያሉትም።
በዚህ በዞናችን በስዳማ አካባቢ ይሄ ነገር እንዳይከሰት ለመምከር ነው። አሁንም ለወደፊቱም ቢሆን ሰላምና በአንድነት ተባብረን ከውስጣችን ካሉ ብሔረሰብ ጋር ተባብረን ለወደፊት ለእድገት ለአንድነት የምንሰራ ምክር ነው ሽማግሌዎች የመከሩት። ይህንንም ደግሞ እጀቶች ይህንን ተቀብሎ ተግባራዊ እንደሚያደርጉ በሙሉ ተስፋ ነው እኛ የምንጠብቀው። ይህንን ነው መልእክት ያስተላለፍ ነው።
ጥያቄያችን ምላሽ ያሰጠው ለምን እንደቆየ እንድጠይቁላቸው ወጣቶች ለሽማግሌዎች ያቀረቡትን ቅሬታ በተመለከተም በሂደት ላይ መሆኑን የአገር ሽማግሌው ገልጿል።
አስተዳደርን ጠይቀናል። ያ ሌላው ስቴፕ ሄደው አሁን ፓርላማ ቀርበዋል። ለፈረንደም ነው ያለው። እኛም እየተከታተል ነው። መንግስት ይህንን ይመልሳልና ረጋ ብሉ ብለን ልጆቹንም አረጋግተናል። ያ ግን ጄቶች ብቻ ሳይሆን እኛ አባቶችም ሽማግሌዎች በሰላማዊ መንገድ አጥንክረን እንደምንጠይቅና ለውጤቱ ድረስ ገፍተን የምንሄድበት መሆኑን ነው አሁን የምንነጋገረው።
ወጣት ታሪኩ ለማ የስዳማ ህዝብ ለነጻነት ስል ረጅም ዘመናትን እልህ አስጨራሽ መስዋዕትነት መክፈሉን ተናግረው በሚፈለገው ልክ ግን ተጠቃሚ አለመሆኑን ገልጿል። ትግሉን ወጣቶች መቀጠላቸውን ገልጸው ትግሉ ከስዳማ አፍኔ ስርዓት ያፈነግጠ እንዳይሆን ከሽማግሌዎች ጋር መምከራቸው ተናግሯል።
የሲዳማ የትኛውም አይነት እንቅስቃሴዎች፣ ፖለቲካዊ ማህበራዊ እንቅስቃሴዎች ሀላሌን መሰረት አድርገው ነው የሚዳኙት። ሀላሌን መሰረት ተደርገው ነው የትኛውም አይነት አመኬኒዮ የሚዳብረው እና እኔ ከዚህ ፕሪንሲፕል አለፍ ያለው ወይ ነው አሁን የዛሬ ዋና ጭብጡ። ሀላሌ ማለት እውነት ማለት ነው። ከዚህ ከእውነት የወጣ ድርጊት ውስጥ ተሳትፈናል ወይ? ያንንስ የተሳተፈ ካለ አደብ አታስገዙልንም ወይ የሚል ጥያቄ ነው በእጀቶች አነሳሽነት ዛሬ እንዲደረግ የተፈለገው። ስለዚህ አደብ እንድገዛ አድርጉኝ። ከዚህ ፕሪንሲፕል ሳላልፍ ግን ለምንድን ነው እስካሁን ድረስ በመጡ ለውጦች ውስጥ ተገቢውን ፖለቲካዊና ኢኮኖሚያዊ አልፎም ሌሎች ጥቅሞችን ከኢትዮጵያ ህዝቦች ጋር ለምንድን ነው ያላገኘሁት የሚለው ነገር ነው በዋናነት።
በሶንጎ ወቅት ሽማግሌዎች ለወጣቶች፣ ወጣቶች ደግሞ ለሽማግሌዎች የተባባሉትን ሀሳብ ወጣት ታሪኩ እንዲህ ሲል ገልጿል።
ሀሳቤን ሰላማዊ በሆነ መልኩ መታገልም ካለብኝ ሀሳቤ መጀመሪያ በአንተ መዳበር አለበት። የምታገለው ትግል ደግሞ ሰላማዊ መሆን አለበት። ሌሎች ብሔረሰቦችን የማይነካ መሆን አለበት። በጣም ጨዋነት የተሞላበት እኔን በክፉ እንዳልሳል ሊያደርገኝ የሚገባ በክፍል እንዲሳል የማያደርገኝ መሆን አለበት የሚል ሀሳብ የያዘ ነው ወደ ሽማግሌዎች ይዘው የቀረቡትና ሽማግሌዎችም ባህሌን አክብር የሚል ነው በዋናነት እያሉ ያሉት። አሁን ያለውን የሞብ እንቅስቃሴ በሰከነ መልኩ በሴራ በአፊኒ ስርዓት ተቃኝቶ ለሀገሪቷ የሚፈለገውን አይነት ለውጥ እንዲያመጣ ስለተፈለገ ነው። የሲዳማም ህዝብ አሁን ላለው ሀገራዊ ለውጥ አጋርነቱን ማሳየት የሚችለው ሰላማዊ የሆነ ትግል ሲያደርግ ነው። ይህንን መሰረት ያደረገ ነው።
በምክክር የማይሆን ነገር የለም ብሎ ሲዳማ ያምናል ያለችው የአምሮት ኃይሌ የሰላም አባቶች ለሰላም መረጋገጥ ያቆዩትን ባህላዊ እሴት መጠበቅና መተግበር ያስፈልጋል ብላለች።
ለውጡን ተከትሎ ላሉት ነውጦች እና የተለያየ እንትን ለሲዳማ ብቻም ሳይሆን ለሌላውም የሚተርፍ የማረጋጋት እና ሰላምን የመፍጠር እሴት ስላለው በዛ ባህሉ ለሀገር ሰላምም ጭምር ለኢትዮጵያ ምድርም ጭምር እየጸለየ በዛም ለሀገር ሰላም እየተመኘ ያለበት ሁኔታ ነው ያለ።
ሀላልን ወይም እውነትን እንዳይተላለፉ ምክርና ተግሳጽ እንደተሰጣቸውም ተናግራለች።
አፊኒ ከተባለ ለታላላቆች፣ ለትልቆች፣ ለሽማግሌዎች አዛውንቶች አጫውተ ከዛ በኋላ ነው ሀላሌ የሚባል ያንን እውነት ተከትሎ እውነት ላይ ብቻ ብይን የሚሰጥበት አካሄድና እውነትን የመጠበቅ ባህልና እሴት ያለው።
ተጋብዞ በሶንጎ ላይ የተገኙት የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ በበኩላቸው የሲዳማ ህዝብ ከሌሎች ህዝቦች ጋር በፍቅር እንጂ በጥላቻ እንዳልኖረ ተናግረው በአብሮነትና በአንድነት የመኖር እሴት ተጠናክሮ መቀጠል ይገባል ነው ያሉትም። ወጣቶች የአባቶችን ምክር እንዲተገብሩም ጠይቀዋል። በእጅቶችና በስዳማ ስም በዞንና በዋሳ ከተማ የሚታዩ የሰላም መድፍረስ ችግር ለማስቀረት በሽማግሌዎች ምክር መሰረት የበኩላቸውን እንደሚወጡ ወጣቶች ለቮይስ ኦፍ አሜሪካ ተናግሯል። የአፍኒ ስርዓት መሬት ይዞ በመመረቅና ሰላም እንዲሰፍን ለማድረግ ቃል በመግባት ተጠናቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረው ደግሞ ሞክቢል ያምሩ ነበረ። የጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ራዲዮ ሰገሌ አሜሪካቲ